የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ለተከሰቱት ችግሮችና ውስብስብ ጉዳዮች መፍትሄ ለመስጠት በሚደረገው ጥረት ዩናይትድ ስቴትስ ከፍተኛ ጥንቃቄ እንድታደርግ የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግሥት በተሰኘ ዘመቻ የባህልና ቱሪዝም ሠራተኞች በዛሬው ዕለት አሳሰቡ። ዝርዝሩን ይዘናል። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ እየተካሄደ ባለበት በአሁኑ ወቅት 30 ድርጅቶች በኢትዮጵያ የትግራይ ክልል ግጭቶችና ረሃቡን ለማስቆም በአስቸኳይ እርምጃ እንዲወሰድ ሲሉ ለመንግስታቱ ድርጅት ዋና ጸሐፊና ለጸጥታው ምክር ቤት አባል አገሮች ተወካዮች መላካቸውን ሪፊውጂስ ኢንተርናሽናል አመለከተ። የዚህንም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ እናቀርባለን። ረቡዕ መስከረም 12 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ፕሮግራማችንን በሳተላይ ለምትከታተሉ አድማጭ ተመልካቾቻችን የራዲዮ በቴሌቪዥን ስርጭታችንን ኢትዮ ሳተላይ ታገኛላችሁ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቻርልስተን መክና ከዌብና ማኅበራዊ አዘጋጃችን አባየው ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም በያሉበት ሆነው ዘገባዎቻቸውን ካደረሱን ዘጋቢዎቻችንና የሙያ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። በኢትዮጵያ ለተከሰቱት ችግሮችና ውስብስብ ጉዳዮች መፍትሄ ለመስጠት በሚደረገው ጥረት ዩናይትድ ስቴትስ ከፍተኛ ጥንቃቄ እንድታደርግ የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት በተሰኘ ዘመቻ የባህልና ቱሪዝም ሚኒስቴር ሰራተኞች አሳሰቡ። ጉዳዩ የሀገር ሕልውና ጉዳይ ነው ሲሉ በስነ ስርዓቱ ላይ የተገኙት ሚኒስትሯ ተናግረዋል። ዝርዝሩን የያዘ ዘገባ በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ ህዳሴ ግድብ አሰራር ወይም ኦፐሬሽን ላይ አጠቃላይ ሚዛናዊና ገዢ ያሉት ስምምነት ላይ እንዲደረስ የግብጽ ፕሬዚደንት አብዱልፋታህ አልሲሲ ትናንት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ባደረጉበት ወቅት ጠየቁ። ዝርዝሩን ሀብታሙ ስዩም ያቀርበዋል።
ቀድሞ በቪዲዮ የተቀረጸ ንግግራቸውን ለመንግስታቱ ድርጅት 76ኛ መደበኛ ጉባኤ ያቀረቡት ፕሬዚደንት አብዱልፈታህ አልሲሲ አባይ የግብፅ ህይወት መሰረት ነው ብለዋል። በህዳሴ ግድብ ጉዳይ ብስጭታቸው የሚበረታውም በዚሁ ምክንያት እንደሆነ ተናግረዋል። ፕሬዚደንቱ ላለፉት 10 ዓመታት በኢትዮጵያ በሱዳንና በሀገራቸው መካከል ሲካሄድ የቆየው ድርድር የሚገኝበትን ሁኔታ የጉባኤው ተሳታፊዎች ሊያውቁ እንደሚችሉ ጠቁመው ገንቢ ንግግሮች ላይ ለመቀመጥ ተከታታይ እርምጃዎችን በመውሰድ ግትርና አሳማኝነት የሌለው ሲሉ የጠሩትን አቋም መቃወማቸውን ገልጸዋል።
التعاطي بإيجابية مع العمليات التفاوضية في مراحلها المتعاقبة
ይህ አካባቢውን ወደ አለመረጋጋት የሚወስድ የተናጠል አካሄድና የመጫን ፖሊሲ ነው። ግብጽ የተባበሩት መንግስታት ታዛቢዎችን እንዲልክና አፍሪካዊ የሽምግልና ጥረቶችን እንዲያጠናክር የጸጥታ ጥበቃ ምክር ቤቱን እገዛ ጠይቃለች። በኢትዮጵያው ግድብ አሞላልና አሰራር ወይም ኦፕሬሽን ላይ አጠቃላይ ሚዛናዊና የህግ አሳሪነት ያለው ስምምነት ላይ ፈጥኖ እንዲደረስ በቁርጠኝነቷ ትጸናለች።
ሀገራቸው ይህንን የምታደርገው በሱዳንና በግብጽ 150 ሚሊዮን ህዝብ ህይወት ላይ ይደርሳል የሚሉትን የማይጠገን ጉዳት ለማስቀረት እንደሆነና በጋራ ሀብቶችና በወሰን ተሻጋሪ ወንዞች አጠቃቀም ላይ የተደነገገ ዓለም አቀፍ ሕግን መሠረት አድርገው መሆኑን ፕሬዚደንቱ ተናግረዋል። በሌላ በኩል ግን ህዳሴ ግድብ በሁለቱም የግርጌ ሀገሮች ላይ የበረታ ጉዳት እንደማያስከትል አበርትታ የምትናገረው ኢትዮጵያ ሉዓላዊ መብቶቿን የሚፈታተኑ ፍትሐዊነት የታከለ አጠቃቀም መርሆችን የሚጥሱ የስምምነት ሐሳቦችን እንደማትቀበል ባለሥልጣናቷ በተደጋጋሚ የሚናገሩ ሲሆን ከአባይ ወንዝ ጋር ለተያያዙ ችግሮች መፍትሄ የሚያስገኘው አፍሪካ መር ጥረት መሆኑን እንደሚያምኑ በተለያዩ መድረኮች ላይ አሳውቀዋል።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በመጪው የአውሮፓ 2022 ዓመተ ምህረት ውስጥ ለታዳጊ ሀገሮች የሚውል 500 ሚሊዮን ተጨማሪ የኮቪድ-19 ክትባት እርዳታ ዩናይትድ ስቴትስ እንደምታደርግ በዛሬው ዕለት ይፋ አደረጉ። ከአሁን ቀደምም ዩናይትድ ስቴትስ በፋይዘር እና ባዮንቴክ ኩባንያዎች የተሰሩ 500 ሚሊዮን ነጠላ የኮሮና ቫይረስ ክትባቶችን እስከ መጪው ዓመት ሰኔ ወር ባለው ጊዜ እንደምትሰጥ ቃል የገባች ሲሆን ፕሬዚደንቱ ዛሬ ይፋ ካደረጉት ጋር በጠቅላላው 1 ቢሊዮን ይሆናል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አስቀድመው በትዊተር ባወጡት ቃል አንድ አሜሪካዊ አንድ ክትባት በከተብን ቁጥር 3 ክትባት ለዓለም ሀገሮች እንለግሳለን ብለዋል። ፕሬዚደንቱ ከፋይዘር ኩባንያ የሚገዛውን የተጨማሪውን የኮቪድ ክትባት ልግስና ዛሬ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን በኢንተርኔት አማካይነት ነው ይፋ ያደረጉት። ፕሬዚደንት ባይደን ትናንት በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ባሰሙት ንግግር ዩናይትድ ስቴትስ እስካሁን ለ100 የዓለም ሀገሮች 160 ሚሊዮን ክትባቶችን መለገሷንና ይህም በማናቸውም ሀገር ከተለገሰው የበለጠ መሆኑን አውስተው ነበር። ሁለቱ የዓለም ባለግዙፍ ኢኮኖሚዎችና ትልቁን የአየር በካይ ካርቦን ልቀት የሚያደርሱት ዩናይትድ ስቴትስ እና ቻይና የአየር ንብረት ለውጥን ለመዋጋት የየበኩላቸውን እቅድ ይፋ አድርገዋል። ትናንት የቻይና ፕሬዚደንት ሺ ጂንፒንግ ሀገራቸው በውጭ ሀገሮች በከሰል ኃይል የሚንቀሳቀሱ የኃይል ማመንጫ ተቋማትን በገንዘብ እንደማትደግፍ አስታውቀዋል። ባለፈው ዓመትም በጠቅላላው ጉባኤ ላይ አየር ንብረት ለውጥን አስመልክተው ፕሬዚደንቱ ጉባኤውን ያስገረመ መግለጫ መስጠታቸው ይታወሳል። ቀደም ብለው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ደሆች ሀገሮች ንጹህ የኃይል ምንጭ እንዲጠቀሙና በአየር ንብረት ለውጥ ሳቢያ የሚከተሉ ችግሮችን እንዲቋቋሙ ለመርዳት ሀገራቸው የምትሰጠውን የገንዘብ ድጋፍ እስከ 2024 እንደ አውሮፓውያን አቆጣጠር ድረስ በሚኖረው ጊዜ ውስጥ በእጥፍ በማሳደግ 11.4 ቢሊዮን ዶላር እንደምትመድብ ይፋ ማድረጋቸው ይታወሳል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአሁኑ ወቅት በዓለም ዙሪያ በዋናነት እየተዛመተ ያለው ዴልታው የኮሮና ቫይረስ ዝርያ መሆኑን የዓለም የጤና ድርጅት ተናገረ። በዓለም ዙሪያ እየተዘዋወሩ ካሉት አሳሳቢ የሆኑ የኮሮና ቫይረስ ዝርያዎች ሁሉ በብዛት እየተዛመተ ያለው በፍጥነት ተላላፊው ዝርያ መሆኑን የዓለም የጤና ድርጅት ይፋ አድርጓል። የጤና ድርጅቱ የኮቪድ-19 ቴክኒካዊ ጉዳዮች ኃላፊዋ ማሪያ ቫን ሄርሆቭ በሰጡት ቃል አልፋ፣ ቤታ እና ጋማ የሚባሉት የቫይረሱ ዝርያዎች እያንዳንዳቸው ከአንድ ከመቶ ባነሰ ደረጃ እየተዛመተ መሆኑንና በብዛት እየተስፋፋ ያለው ዴልታው መሆኑን አስታውቀዋል። ይህ በዚህ እንዳለ አውስትሬሊያዋ ሁለተኛዋ ትልቋ ከተማ ሜልበርን ውስጥ ትናንት በመቶዎች የተቆጠሩ ሰዎች በግንባታ ኢንዱስትሪው ላይ የተወሰደውን ከኮቪድ የተያያዘ ገደብ በመቃወም ሰልፍ ማካሄዳቸው ታውቋል። በአፍሪካ ነክ ዜናዎች የቻድ ሐይቅ አካባቢ ጽንፈኛ እስላማዊ ቡድኖች ባደረሱት ጥቃት 9 ሰዎች መገደላቸውን የአካባቢው አስተዳዳሪዎችና ግብረሰናይ ተቋማት ተናገሩ። ኒጀርን፣ ናይጄሪያንና ካሜሩንን በሚያዋስነው ድንበር ቦኮ ሐራምና ከቦኮ ሐራም የተገነጠሉ ራሳቸውን የምዕራብ አፍሪካ እስላማዊ መንግስት አውራጃዎች ገዢ በማለት የሚጠሩ ቡድኖች አካባቢውን በወታደሮችና በሲቪሎች ላይ ጥቃት ለማድረስ ለረጅም ጊዜ እንደተጠቀሙበት ተገልጿል። የተባበሩት መንግስታት የሰብአዊ መብት ቢሮ ለ7 ዓመት ያህል የእርስ በርስ ጦርነት ውስጥ በኖረችው የመን በጦርነቱ የተሳተፉ ያሉ ቡድኖችን በቁጥጥራቸው ስር ለማድረግ በሚያካሂዱት ጥረት ንጹሃን ዜጎችን እንደ ዋስትና የመጠቀም ተግባር እየተፈጸመ ነው ሲል አስታወቀ። ሁኔታውን ሲመረምሩ የቆዩ የተባበሩት መንግስታት ባለስልጣናት በሳውዲ አረቢያ የሚደገፈውን መንግስትና በኢራን የሚደገፉትን የሁቲ አማጽያን የሰብአዊ መብቶችን የማያከብሩና እጅግ ብዙ ጥሰት የፈጸሙ ናቸው ያሉ ሲሆን አንዳንዶቹ ጥሰቶችም በጦር ወንጀል የሚፈረጁ ናቸው ብለዋል። በመጨረሻም በአውስትሬሊያዋ ሁለተኛዋ ትልቋ ከተማ ሜልበርን ዛሬ ጠዋት 5.9 የርዕደት ደረጃ ያስመዘገበ የመሬት ነውጥ መድረሱ ተገልጿል። ጠዋት 3 ሰዓት ላይ የደረሰው ነውጥ በከተማዋና በአጎራባች ክፍለ ግዛቶች ህንፃዎች ላይ ጉዳት ማስከተሉ ተዘግቧል። በህንፃዎችና መንገዶች ላይ እንጂ በሰው ላይ ስለደረሰ የጉዳትም ሆነ የሞት ሪፖርት ግን አልተሰማም። አድማጮች ለሰዓቱ ያለን ዜና በዚሁ ተጠናቀቀ።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ መስከረም 12/2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት አሁን ደግሞ በኢትዮ ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ዕለቱ አብይ ርዕስ ከማምራታችን አስቀድሞ ታዲያ የምሽቱን ልዩ ማሳሰቢያ አላስቀድም።
የሳተላይት ስርጭት መስመር ለውጥ መልእክት።
የአሜሪካ ድምፅ ወደ ኢትዮሳት እየተሸጋገረ ነው።
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ
ከሰኞ መስከረም 10/2014 ዓ.ም ጀምሮ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን፣ የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ
በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
ቪኦኤ ጋቢናም ኢትዮ ሳት ላይ ይገኛል።
በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮ ሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት
የቨርቹዋል ቻናል ሲስተም መለያ ቁጥሮች
ለኢትዮጵያ፣ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
62 30
ለሶማሊያ
62 31
ለኬንያ
62 32
ለቪኦኤ 24 ተከታታዮች
62 33
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
62 29 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
መልካም አዲስ ዓመት። የአሜሪካ ድምጽ ቪኦኤ።
አድማጮች እንግዲህ የራዲዮ ቴሌቪዥን በቴሌቪዥን ስርጭታችን ከዛሬ ጀምሮ ሙሉ በሙሉ በኢትዮ ሰዓት ላይ ይገኛል። ቀደም ብዬ ያላስተዋወቅኳቸውም በዚህ ስራ ላይ የተሳተፉ አንድ ሁለት ሰዎችን ላስተዋወቅ። ለራዲዮ በቴሌቪዥን ምስል ድምፅ አቀናባሪያችን ኤልያስ አስማረ ነው። በስርጭት ወቅት የምስልና ድምፆቹን ቅንብር የምትቆጣጠርልን ደግሞ ዚነብ አብዱራህማን ናት። አሁን የዕለቱን አቢይ ርዕስ በኢትዮጵያ ለተከሰቱ ችግሮችና ውስብስብ ጉዳዮች መፍትሄ ለመስጠት በሚደረገው ጥረት ዩናይትድ ስቴትስ ከፍተኛ ጥንቃቄ እንድታደርግ የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት በተሰኘው ዘመቻ የባህልና ቱሪዝም ሰራተኞች ዛሬ አሳሰቡ። ጉዳዩ የሀገር ህልውና ነው ሲሉ በስነ ስርዓቱ የተገኙት ሚኒስትሯ የተናገሩትን ጠቅሶ መለስካቸው አመሃ ተከታዩን አድርሶናል።
ይህ የዜጎች ዲፕሎማሲያዊ ዘመቻ መርሃ ግብር የተካሄደው በብሔራዊ ቲያትር አዳራሽ ሲሆን ወደ ዋይት ሀውስ ሊላኩ ከተዘጋጁት 7 አይነት ደብዳቤዎች በአንዱ ኢትዮጵያ ከገባችበት ፖለቲካዊና ዲፕሎማሲያዊ ቀውስ ወጥታ ዴሞክራሲያዊ ፖለቲካ ስርዓት ለመገንባት ዩናይትድ ስቴትስ በብርቱ ተደግፋት ዘንድ ጊዜ የፈተነው የሁለቱ አገሮች ግንኙነት ግድ እንደሚል ያስገነዝባል። ደብዳቤው አክሎም ዛሬ በሀገሪቱ የተከሰቱት ጉዳዮች በእጅጉ የተወሳሰቡና አንድምታቸውም ሰፊ ስለሆነ ችግሮቹን ለመፍታት በሚደረገው ጥረት ዩናይትድ ስቴትስ ከፍተኛ ጥንቃቄ እንድታደርግ ሲል በጽኑ ያሳስባል። የባህል ሚኒስቴር የሥራ መሪዎችና ጠቅላላ ሠራተኞች በዚህ የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግሥት በተሰኘ ዘመቻ መርሃ ግብር ላይ ሚኒስትሯ ዶክተር ሂሩት ካሳው ባደረጉት አጭር ንግግር በአሁኑ ወቅት እየተካሄደ ነው ባሉት ጦርነት የዚህን ዘመቻ ስፍራና ልዩ አስተዋጽኦ ምን እንደሆነ አመላክተዋል።
ጦርነት በግንባር ላይ ብቻ ሳይሆን ጦርነቱ ከቢሮ እስከ ግንባር ድረስ ነው የሚካሄደው። ከቢሮ ሲባል እንግዲህ የቢሮ ስራችንን፣ የሀገራችንን ዋናውን የልማት ስራ፣ ዋናውን መሰረታዊ ስራዎች እየሰራን ቢሮችን ውስጥ ሆነን ደግሞ በዓለም ላይ የዲፕሎማሲውን ስራ፣ የፕሮፓጋንዳውን ስራ እንዲሁም ደግሞ የደጀንነትን ስራ መስራት ይጠበቅብናል።
ሊላኩ ከተዘጋጁት ደብዳቤዎች መገንዘብ እንደሚቻለው ህወሓት በተለያዩ መገናኛ ብዙሃን ዘዴዎች በነዛው ፕሮፓጋንዳ የምዕራቡን ዓለምና መሪዎቹን አሳስቷል የሚል ይመስላል። በዚህ ዘመቻ አማካይነትም ይህን የተዛባ አመለካከትና ግንዛቤ ሐቅን መሠረት ባደረገ ትርክት ነባራዊውን ሁኔታ ለማስገንዘብ የታቀደም እንደሆነ ከአዘጋጆቹ ተነግሯል። ሚኒስትር ሂሩት ካሳው በበኩላቸውም ይህን የህወሓት ሀገር የማፍረስ ዘመቻ ያሉትን ኢትዮጵያ ከ125 ዓመታት በፊት ከኢጣሊያ ቅኝ ገዢዎች ካደረገችው ትግል ጋር አያይዘውታል።
ይሄ ዘመቻ የሀገራችን ሉዓላዊነት ብቻ ሳይሆን የሀገራችን የህልውና ጉዳይ ነው። ህልውና እንግዲህ በጣም ከባድ ይመስለኛል። ሀገርን ብዙ ሀገራትን ሲያፈርሱ አይተናልና ማለት ነው። ለእኛ አዲስ አይደለም ሲፈርስ ስላየ። ለእኛ አዲስነቱ እኛ ተደፍረን ስለማናቅ እንዴት የሚለው ጥያቄ ነው። ይህ ደግሞ አዲስ ባይሆንም ከመቶ ዓመት በኋላ ታሪክ ራሱን ደግሞ የመጣበትን ጊዜ ነው እያየን ያለ ነው።
ከዚህ በኋላም በመርሃ ግብሩ የተሳተፉ ሰራተኞች ደብዳቤዎቹን በየስማቸውና አድራሻቸው ፈርመው በነጭ ፖስታ በመክተት ሊላኩ ዝግጁ ተደርገዋል። ይህ ንቅናቄ ቀደም ሲል በኢትዮጵያውያን ወጣቶች 5 ሚሊዮን የሚሆኑ ዜጎችን በማስፈረም ለፕሬዚዳንት ባይደን ለመላክ የጀመሩት እንደነበረ ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወዲህ ወደ ኒውዮርክ ይመልሰናል። የተባበሩት መንግስታት ጠቅላላ ጉባኤ እየተካሄደ ባለበት በአሁኑ ወቅት 30 ድርጅቶች በኢትዮጵያ የትግራይ ክልል ግጭቱና ረሃቡን ለማስቆም በአስቸኳይ እርምጃ እንዲወሰድ የሚጠይቅ ግልጽ ደብዳቤ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና ለጸጥታ ምክር ቤቱ አባል አገሮች ቋሚ ተወካዮች መላካቸውን ሪፊውጂስ ኢንተርናሽናል የተባለው ድርጅት ባወጣው መግለጫ አስታውቋል። የመግለጫውን ይዘት ደረጀ ደስታ እንደሚከተለው ያቀርበዋል።
ሪፊውጂስ ኢንተርናሽናል የተባለው ድርጅት እንደዘገበው የድርጅቶቹ መግለጫ በትግራይ ክልል ግጭቱ ከጀመረ ወዲህ በሰሜን ኢትዮጵያ ሲቪሎች የእርዳታ አቅርቦት እንዲሁም የባንክና የመገናኛ አገልግሎቶች ተቋርጠውባቸዋል። 1 ሚሊዮን የሚሆኑ ሰዎች በረሃብ ቸነፈር ሁኔታ ውስጥ ወድቀዋል። ሌሎች በርካታ ሰዎች ረሃብ አፋፍ ላይ ይገኛሉ ይላል። በጦርነቱ ወሲባዊ ጥቃቶች፣ ረሃብን በጦርነት መጠቀምና በጅምላ ማፈናቀልን ጨምሮ መጠነ ሰፊ የሰብአዊ መብት ጥሰቶች ተፈጽመዋል ሲልም ሬፊጂስ ኢንተርናሽናል አክሏል። ወደ አጎራባች ክልል አፋርና አማራ ክልል የተስፋፋው ግጭትም ለ400,000 ሰዎች መፈናቀል ምክንያት የሆነ ሲሆን በሚሊየን ለሚቆጠሩ ሌሎች ሰዎች ስጋት ሆነዋል ሲልም መግለጫው አመልክቷል። ዛሬ መውጣቱ የተነገረለት ደብዳቤ በሰሜን ኢትዮጵያ የሚገኙትን ዜጎች ለመርዳት የተባበሩት መንግስታት ድርጅት ዋና ጸሐፊ የጸጥታው ምክር ቤት ሊወስዳቸው ይገባል ያላቸውን ውሳኔዎችም ዘርዝረዋል። ከነዚህ ውስጥ አንደኛ፣ ሰብአዊ ተኩስ አቁም ጥሪ ተደርጎ ሁሉም ኃይሎች ከትግራይ ክልልና ከአካባቢው ክልሎች እንዲወጡ እንዲደረግ፣ የኢትዮጵያ መንግስት የሰብአዊ እርዳታ እገዳውን እንዲያነሳና የእርዳታውንም ጥረት የሚያሰናክሉ የቢሮክራሲ እንቅፋቶችን እንዲያስወግድ፣ ዓለም አቀፍ መርማሪ ቡድኖችን በማሰማራት በጦር ወንጀሎችና በሌሎች ዓለም አቀፍ የሰብአዊ መብትና ዓለም አቀፍ ሕጎችን ጥሰቶችን አስመልክቶ የሚቀርቡ ክሶች በገለልተኛ አካል እንዲጣሩ እንዲደረግና እንዲሁም እንደ ህዝባዊ ወያኔ ሓርነት ትግራይ ያሉትን ጨምሮ በፖለቲካ ተቃዋሚ ቡድኖች መካከል ብሔራዊ ውይይትን እንዲያበረታታ የሚሉት ዋና ዋናዎቹ ናቸው። የድርጅቶቹን ደብዳቤ አስመልክቶ የዓለም አቀፍ የስደተኞች ድርጅት ወይም ሬፊጂስ ኢንተርናሽናል የፕሮግራምና ፖሊሲ ምክትል ፕሬዚደንት ሃርዲን ላንግ እንዲህ ብለዋል።
የተባበሩት መንግስታት አመራር ፋይዳ ይኖረዋል። ያ ማለት በትግራይ የሚገኙ በመቶ ሺዎች የሚቆጠሩ ሰዎች መካከል ያለ የሞትና የህይወት ልዩነት ይመለከታል። በረሃብ የሞቱ ሰዎች ቁጥር እየጨመረ በሚገኝበት በዚህ ወቅት የተባበሩት መንግስታትና የጸጥታው ምክር ቤት ከመርፈዱ በፊት ሕይወትን ለማዳን ፈጣንና ቆፍጠን ያለ እርምጃ እንዲወስድ እናሳስባለን። የተዘጋጋው ተከፍቶ የሰብአዊ እርዳታ እጅግ ለሚያስፈልጋቸው እንዲዳረስ የግጭቱ ተሳታፊዎች ችግሩን በሚፈቱበት መንገድ ላይ መደራደር ይኖርባቸዋል።
ደብዳቤው ላይ ፊርማቸው ካኖሩት ድርጅቶች ውስጥ አሊያንስ ፎር ፒስ ቢልዲንግ፣ ብሬድ ፎር ዘ ወርልድ፣ የኢትዮጵያ ማህበረሰብ የልማት ድርጅት ወይም ኢሲዲሲ፣ ግሎባል ሴንተር ፎር ሪስፖንሲቢሊቲ ቱ ፕሮቴክት እና የመሳሰሉት ሌሎች የማህበረሰብ፣ የእምነት፣ የመብት ተሟጋጅ፣ የስደትና ፍልሰት ድርጅቶች ይገኙበታል።
ደረጀ ደስታን ለዘገባው አመሰግናለሁ። አድማጮች ተከታዩ መጽሔት ርዕስ ደግሞ ወደ ደሴ ያሻግረናል። በሰሜን ወሎና በአጎራባች ዞንና ክልሎች ህወሓት ቀሰቀሰው ባሉት ግጭት ሳቢያ ተፈናቅለው ወደ ደሴና አካባቢው የመጡ ተፈናቃዮች ከ350,000 ማለፋቸውን የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት አስታወቀ። የዞኑ ከፍተኛ የመንግስት አመራሮች በተፈናቃዮችና እየተሰጠ ባለው ሰብአዊ ድጋፍ ዙሪያ ለአገር ውስጥና ለውጭ አገር መገናኛ ብዙሀን ተወካዮች ጋዜጣዊ መግለጫ ሰጥተዋል። በርካታ ተፈናቃዮች የተጠለሉባቸው ትምህርት ቤቶች የትምህርት ማስተማር ሂደት ስራ በቅርቡ ስለሚጀምሩ ለተፈናቃዮቹ የካምፕ ግንባታ እንደሚያስፈልግም አመልክተዋል። ለዝርዝሩ መስፍን አራጌ።
በየጊዜው ተፈናቅለው የሚመጡ የህብረተሰብ ክፍሎች ቁጥር እየጨመረ ነው የሚሉት የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ መሳይ ማሩ ከሰሜንና ደቡብ ወሎ ከውሃ ግብራና አፋር አካባቢዎች ከ350,000 በላይ ሰዎች ወደ ደሴ፣ ኮምቦልቻና ሐይቅ ከተሞች ገብተዋል ብለዋል።
ከሰሜን ወሎ ዞን 11 ወረዳዎች ወደ 8 ከተማ አስተዳደር፣ ከውሃ ግምራ፣ ኮረሙፍላ፣ ሰቆጣ ዙሪያ የሚባሉት አካባቢዎች ላይ፣ ከአፋር ክልል በተለይም ዞን 4 ያለው ወረዳ የሚባል አካባቢም ላይ፣ በተመሳሳይም ከደቡብ ወሎ ዞን ግጭት ጦርነት በተከሰተባቸው አካባቢዎች በተለይ ከዚህ ከአምባሰል ውጫሌ፣ በወረባቦ፣ ተውለደሬና ደላንት አካባቢዎች ላይ ተፈናቅለው የመጡ ወገኖቻችን አሉ።
ተፈናቃዮቹ አለን የሚሉትን ሀብት ጥለው ለስደት በመዳረጋቸው በዕለት ድጋፍ ለመኖር መገደዳቸውን ነው የሚያስረዱት።
ከዚህ ውስጥ እስካሁን የዕለት እርዳታ ድጋፍ ያገኙ ተፈናቃዮቻችን 254,044 ነው። ለእነዚህ ወደ 36,778 ኩንታል የምግብ እህል ለተፈናቃዮቻችን ለማድረስ ጥረት ተደርጓል። ቀሪዎቹ ያልተዳረሱት ደግሞ አመጣጣቸው እለፍ ተቀደም ስለሆነ የስርጭት እስኬጁል አድርገን ያው በቀጣይ ተደራሽ የምናደርግበት ሁኔታ ይኖራል።
አብዛኛው ተፈናቃይ ቤተ ዘመድ ጋር ተጠልሎ አሊያም ቤት ተከራይቶ እንደሚኖር የገለጹት ኃላፊው በአስር ሺዎች ለሚቆጠሩ ተፈናቃዮች 22 ትምህርት ቤቶች በመጠለያነት እንደተዘጋጀላቸው ጠቁመዋል።
በደሴ 14 ትምህርት ቤቶች ኦልሞስት ወደ 7701 ተፈናቃዮች፣ በተመሳሳይ በኮምቦልቻ 8 ትምህርት ቤቶች ላይም ወደ 4565 የሚሆኑ ተፈናቃዮች በ8 ትምህርት ቤት ጊዜያዊ ማረፊያ አግኝተው ከመንግስት የሚደረገውን የዕለት እርዳታ ድጋፍ እንዲያገኙ የተደረገበት ሁኔታ ነው ያለው።
መብራት፣ ውሃንና መጸዳጃን ጨምሮ አንገብጋቢ አገልግሎቶች እንዲሟሉ መደረጉንም አመልክተዋል።
ተንቀሳቃሽ ጤና ክሊኒኮች በእያንዳንዱ ትምህርት ቤት በጊዜያዊነት ተቋቁሞ የሕክምና አገልግሎትም በነጻ እንዲያገኙ ለማድረግ ጥረት እየተደረገ ነው ያለው።
በመንግስት በኩል ተደራሽ ያልሆኑ የህብረተሰብ ክፍሎች ተፈናቃዮቹ ያረፉባቸው ከተሞች ነዋሪዎች ምግብና ምግብ ነክ ያልሆኑ የድጋፍ አቅርቦት ማድረጋቸውን ገልጸዋል። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በተፈናቃዮቹ ስም ድጋፍ ላደረጉ አካላት ምስጋና አቅርበዋል።
ያላሰለሰ ድጋፍ ላደረጉ ኢትዮጵያኖች፣ ትውልደ ኢትዮጵያኖች በውስጥም በውጭም ላሉ ከፍ ያለ አክብሮትና ምስጋናችንን እንዲደርሳቸው እንፈልጋለን። ይሄ ድጋፍ የበለጠ አበረታቶን ከዚህ በላይ ቀውስ እንዳያጋጥመን እድልም አቅም ስለፈጠረልን ከልብ አድርገን ምስጋናችን እናቀርባለን።
በዓለም አቀፍ ቀይ መስቀል ማህበር በኩል ለ6,000 የቤተሰብ ተጠሪዎች ምግብ ነክ ያልሆነ ቁሳቁስ መከፋፈሉን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ ጠቁመው ከተፈናቃው ብዛት ጋር ሲነጻጸር የተረዱት አነስተኛ ናቸው ብለዋል። በተለይ ከፍተኛ የፍራሽና የአልባሳት እጥረት መኖሩን በማውሳት ሰብአዊ ድጋፍ ለሚያደርጉ አካላት ጥሪ አስተላልፈዋል።
አብዛኞቹ ሴቶች ናቸው፣ አብዛኞቹ ህጻናት ናቸው፣ ነፍሰ ጡር እናቶች አሉ። ስለዚህ እነዚህ አካላት ወለል ምንጣፍ ላይ ማረፍ የሚችሉበት ሁኔታ አይደለም ሊኖር የሚገባውና ፍራሽ አቅርቦቱ ላይ በቂ አይደለም ሊታሰብበት ይገባል። ይህም መንግስት ብቻ ሳይሆን ከመንግስት ውጭ ያሉት መንግስታዊ ያልሆኑ ድርጅቶችም ጭምር የሚመለከታቸውም ስለሆነ በዛ ልክ የጋራ ጥረት የጋራ ተሳትፎ ማድረግ አለብን ብዬ አስባለሁ።
በተስፋ ድርጅት ትምህርት ቤት የተጠለሉትና ህይወታቸውን ለመታደግ ከአፋር ክልል ወልዲያ፣ ከወልዲያ ደሴ አድካሚና ረጅም የእግር ጉዞ ማድረጋቸውን የሚናገሩት ወይዘሮ ትዕግስት ናደው አንዷ ናቸው።
በጣም ተሰቃይተን ነው የመጣ ነው። ስመጣ በእግራችን ነው የመጣ ነው ወልዲያ ድረስ። ወልዲያ አርፈን ደግሞ ከወልዲያ ወዲህም ትራንስፖርት ሲዘጋጋ በእግራችን ነው የመጣ ነው። ቤተሰቦች እዛው ናቸው። ባልተቤቴ ነው እየወጣ
ወይዘሮ ከአድካሚ ጉዞ በኋላ ህይወታቸውን ማትረፋቸው ቢያስደስታቸውም እርዳታ ከተሰጣቸው ወር ማለፉ ቅሬታ ፈጥሮባቸዋል።
በመጣን እርዳታ በሁለት ተመዝግበን 30 ኪሎ ስንዴ ተሰጥተናል። ከወር በላይ ነው እስካሁን የለም፣ እስካሁን የለም። ደስም አልቃለች። በፊት ድርጅቱ ነበር ምግብ የሚመግበን፣ አሁን ግን ከሳምንት በላይ ሆኗል ተቋርጦብናል። ደግሞ ንብረትን ይዘን አልመጣንም፣ አካውንቱም አልቋል፣ ጨርሰናል። እንግዲህ ያላችሁን እናንተ ናችሁ
ከድርጅት ጋር ተያይዘው የሚነሱ ጉድለቶች ችግሮችንና ኢፍትሃዊነትን ለመፍታት ጥረት እንደሚደረግ የጽፈት ቤት ኃላፊውም ሆኑ የዞን ዋና አስተዳዳሪ በመግለጫቸው ጠቁመዋል። ከወልዲያ ተፈናቅለው በደሴ ዳውዶ ትምህርት ቤት የተጠለሉት ፈንታው ጌታቸው
በተቻለ መጠን ህብረተሰቡ እስካሁን እንዳይቻለን ነው። መንግስት ደግሞ ትኩረት አድርጎ የሚረዳ መንገድ ቢኖር የተሻለ ነው። ህይወታችን ለማውጣት እስካሁን ደህና ይዞናል። በዚህ አጋጣሚ የዳውዶና የደሴን ህዝብ ሳላመሰግን አላልፍም። ምስጋናም እንደውም ያንሳቸዋል።
ለብዙዎቹ ተፈናቃዮች የስጋት ምንጭ የሆነው የ2014 የትምህርት ዘመን መድረስ ነው። ተማሪዎቹ ወደ ትምህርት ገበታቸው የሚመለሱ ከሆነ ማረፊያችን የት ነው ሲሉ ይጠይቃሉ ተፈናቃዮቹ። ስጋታቸው እኛንም ያሰጋናል ያሉት አቶ መሳይ መፍትሄውንም ጠቁመዋል።
ትምህርት ቤት በቅርብ ቀን ይከፈታል። ስለዚህ በቅርብ ቀን የሚከፈት ከሆነ ያው ተለዋጭ ጊዜያዊ ካምፕ ማዘጋጀት የሚጠይቀን ይመስለኛል። ከዚህ አንጻር ምን መስራት አለብን የሚለውንም ከበላይ አካሎቻችን ጋር ከቅርብ ኃላፊዎቻችን ጋር እየተመካከርን ያለበት ሁኔታ አለ። ግን ጊዜ ሳይሰጠው ይህን ተግባር ፈጥነን መስራት እንዳለብን የወሰድንበት ሁኔታ ነው ያለው። ስለዚህ ካምፕ ዝግጅት በጣም ያስፈልጋል። ኦልሞስት ወደ 12,000 ተፈናቃይ ሜቢ ትምህርት ቤት የሚከፈት ከሆነ መጠለያ ሊቸገሩ የሚችሉበት ሁኔታ ነው ያለው እና እሱ ላይ አሁንም ሁላችንም ትኩረት ሰጥተን መስራት የምንችልበት እድል ቢኖር የሚል ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን። ወደ ድሬ እንሻገር። በተከታዩ ዘገባ በድሬዳዋ አስተዳደር የኮቪድ-19 ዴልታ የተሰኘው የቫይረሱ ዝርያ በስፋት እየተዛመተ መሆኑ ተገለጠ። በበሽታው የሚሞቱና የሚታመሙ ነዋሪዎችም ቁጥር እያሻቀበ መሆኑ ተነግሯል። ይህ መንግስት ከአሁን ቀደም ያደርግ የነበረው የኮቪድ-19 ህሙማንን የሕክምና ወጪ መደጎም በመቆሙ ውድ መሆኑ የሚነገርለት የኮቪድ-19 የሕክምና ወጪ መሸፈን ያልቻሉ በርካታ ህሙማን መኖሪያቸውን ጠቅሶ አዲስ ቸኮል ባጠናቀረው በተከታዩ ዘገባ የአስተዳደሩ ፖሊስ አስፈላጊውን ቁጥጥር መውሰድ እጀምራለሁ ማለቱንም አመልክተዋል።
አቶ አብርሃም ታዬ ይባላሉ። የባጃጅ ታክሲ አገልግሎት ሰጪ ናቸው። ኮቪድ-19 ለመከላከል አስቀድሞ በነዋሪዎች ይስተዋል የነበረው ጥንቃቄ አሁን አለመኖሩን፣ በአንጻሩ ደግሞ በበሽታው የሚከሰተው ሞትና ህመም እየጨመረ መሆኑን ይናገራሉ።
በፊት ትንሽ ሰው ቁጥጥር ያደርግ ነበር፣ ራሱ ሲጠነቀቅ ነበር። አሁን ሙሉ በሙሉ ቀንሷል ማለት ይቻላል። የለም ጠፍቷል። ማክስ አድርግም ስትለው እሺ አይልም። አሁን ተሳፈሩ ባጃጅ ላይ ወደ ሌላ ነገር ነው የሚያዞሩት እና በጣም ዜሮ ሆኗል ማለት ይቻላል ቁጥጥሩ።
ይህን የአቶ አብርሃምን ስጋት የአስተዳደሩ ጤና ቢሮም ይጋራዋል። አሁን የሚታየውን ቸልታ በማስቀረት ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ገንቢ ሚና ይጫወታሉ የተባሉ ተቋማትና የህብረተሰብ ክፍሎች የተሳተፉበት መድረክ ዛሬ ተዘጋጅቶ ነበር። የጤና ቢሮ ኃላፊዋ ለምለም በዛብህ በዚህ ዕለት ለጋዜጠኞች በሰጡት ቃል ዴልታ የተባለው የኮቪድ-19 ዝርያ መስፋፋቱንና በዚህም ነዋሪው እጅግ እየተጎዳ መሆኑን ገልጸዋል።
እንግዲህ በኢትዮጵያ ውስጥ በሶስተኛው ማዕበል የሚዞረው ቫሪያንት ዴልታ ቫሪያንት መሆኑን የጤና ጥበቃ ሚኒስቴር አሳውቋል። ስለዚህ ይሄን ደግሞ የሚያስረዳን የስርጭት መጠኑ በተለይ በዚህ ሁለት ሳምንት 100% ጨምሯል ማለት ነው እና ሆስፒታልም የሚተኙት ቁጥራቸው በዛው መጠን ነው። የሞት ቁጥሩም በሁለት ሳምንት ብቻ አምስት ሰዎችን እንደውም አምስቱ ሰዎች በአንድ ሳምንት ውስጥ ነው ያለፉት ማለት ነው። ስለዚህ ይሄንን ድንገት ነው የሚሞቱት ወዲያውኑ ማለት ነው። ስለዚህ እሱ ሕክምና ጋር ሳይደርሱ የሚሞቱ ቁጥራቸውም ሊጨምር ይችላል በቀጣይ። በዚሁ ከቀጠልን ስርጭቱ በጣም በከፍተኛ ከዚህ በፊት ከምናውቀው በላይ ስርጭቱ ይጨምራል ማለት ነው። ስለዚህ አሁን በቀን ከዚህ በፊት 10-11 እንደዚህ የምናገኘውን አሁን ከ40 በላይ ታማሚዎችን በቀን እያወጣን ነው። ይሄ እንግዲህ በየሁሉም ተቋማት በመንግስትም መንግስታዊ ባልሆኑ ተቋማትም ምርመራውን እየሰራ ነው። በፍጥነት መርምሮ ውጤት የሚናገር ማሽንም አለን።
አስቀድሞ የኮቪድ ምርመራ ከሚደረግላቸው መካከል ከ2-3% ብቻ የነበሩት ቫይረሱ ይገኝባቸው እንደነበረ ያስታውሱት ወይዘሮ ለምለም አሁን ግን 20% ተመርማሪዎች ላይ የኮቪድ-19 ቫይረስ እየተገኘባቸው ነው ብለዋል። የኮቪድ ሕክምናው ሲጀመር በነፍስ ወከፍ እስከ 100,000 ብር ድረስ የህሙማንን ወጪ አስተዳደሩ የሸፈነበት አጋጣሚ እንደነበረ ያስታውሱት ወይዘሮ ለምለም አሁን ግን መንግስት ድጎማውን በማቆሙ የኮቪድ-19 ቫይረስ የተገኘባቸው ህሙማን ከአቅማቸው በላይ ለሆነ ወጪ እየተዳረጉ ናቸው ብለዋል።
ህክምናው በጣም ውድ ነው። አሁን ደግሞ መንግስት በሁለት የትልልቅ ሆስፒታሎቻችን ላይ ነው ህክምናውን የምንሰጠው። በጣም ውድ ነው። ሰዎች ከፍለው ነው የሚታከሙት፣ እንደ በፊቱ በነጻ አይደለም። አሁን የገጠመን ያለ ነገር 10,000ና 15,000 እንኳን መክፈል አቅቷቸዋል ሆስፒታል ያሉት ታማሚዎቻችን ማለት ነው። ስለዚህ በዚህ መንገድ ከሄድን ከየት አምጥተው ነው ማህበረሰቡ የሚታከመው? ስለዚህ ሆስፒታሎቻችንን ለከፍተኛ ኪሳራ ልንዳረግ ነው ማለት ነው። ስለዚህ ይሄ ደግሞ ምን ያመጣል? ሌላውን የጤና ችግር የምንፈታበትን አቅም ያሳጣናል ማለት ነው። ኦክሲጅኑና ሜካኒካል ቬንትሌተሩ እንደዚህ መድኃኒቶቹ በጣም ውድ ናቸው። በቀን የ3,000-4,000 ብር መድኃኒት ሊገዙ ይችላል። ኦክሲጅን ሙሌቱ በአንድ ሲሊንደር 500 ብር ድረስ ይሆናል። ግን በቀን ውስጥ 24 ሲሊንደር ሲጨርስ የነበረ ሰው አለ። ስለዚህ እነኚህ ነገሮች በጣም ኮስት ዋይዝ በፍጹም ማህበረሰባችን ሊችለው በአቅሙ ያለ ወጪ ስላልሆነ እንደምንም ብሎ ባስገዳጅ ሁኔታ ራሱን መከላከልና መቆጣጠር ያለበት ማለት ነው።
የድሬዳዋ አስተዳደር ጤና ቢሮ ዛሬ ባዘጋጀው መድረክ ትምህርት ቤቶች እንዲሁም የሃይማኖትና የጸጥታ ተቋማትን ጨምሮ ሁሉም የሚጠበቅባቸው እንዲወጡ ጥሪ አቅርቧል። የፖሊስ ኮሚሽንን በመወከል በመድረኩ የተሳተፉት ረዳት ኮሚሽነር ሩቢት ፈቃዱም የትራፊክ ፖሊሶችና ሌሎች የጸጥታ ኃይሎች ቀድሞ ይደረግ እንደነበረው አስፈላጊውን ቁጥጥር ማድረግ እንዲጀምሩ፣ ከዛ በፊት ግን የግንዛቤ ማስጨበጥ ስራው እንዲቀድም እንደሚደረግ ተናግረዋል።
አይ ተዘጋጀንባቸው ነገሮች አሉ። አሁን የወጡ መመሪያዎች አሉ። የሚከለክሉ ነገሮችን ምንድናቸው የሚለውን ነገር የመለየት ስራዎች እየተሰሩ ነው። ከዛ ውስጥ ደግሞ እንደ ፖሊስ ምንድነው መውሰድ ያለበት ነገር ያንን ከመተግበር አንጻር አሁን በትራንስፖርት ላይ የነበሩ ነገሮች እንዳለ ከመከላከል አቆም የቆመበት ሁኔታዎች አሉ። ማንም አሁን ማክስ ሳያደርግ የመሳፈር ሁኔታዎች አሉ። ከስብሰባ ቦታዎች፣ ከገበያ ስፍራዎች እንደዚህ ያሉትን ነገሮች መጀመሪያ ግን ለህብረተሰቡ ግንዛቤ መስጠት መቻል አለበት።
በድሬዳዋ አስተዳደር በሕክምና ተቋማት 44265 ነዋሪዎች የኮቪድ ምርመራ አድርገው 5806 ነዋሪዎች ቫይረሱ የተገኘባቸው ሲሆን ከእነኝህ መካከል 91 ህይወታቸው አልፏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ አመሰግናለሁ። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ የሚተላለፈውን የአማርኛውን ፕሮግራማችን ነው። ወደ ስርጭታችን አጋማሽ ተቃርበናል። እዚህ ግድም በሙዚቃ ፋታ እንወስዳለን። ወጣቱ ድምፃዊ ሮፍናን ነው የሚያዝናና ነው።
ሳገኝሽ አረፈ ልቤ፣ ሳገኝሽ ሆንኩኝ ከገቤ። ሰበሰብሽኝ ከመልካም ቦታን ሩሆንኩኝ በሱ ስጦታ። ዓለም ደስ ደስ ካለችኝ
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ በቀጥታ እንዘልቃለን። የመጀመሪያው ቅንብራችን ሳምንታዊው ዲሞክራሲ በተግባር ነው። ከ1.3 ሚሊዮን በላይ ሕዝብ ይሳተፍበታል የተባለው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልልነት ጥያቄ ውሳኔ ሕዝብ ለማካሄድ በሚያስችል ዝግጅት መጠናቀቁን የውሳኔ ሕዝብ ማስፈጸሚያ ፕሮጀክት ጽህፈት ቤት አስታወቀ ይለናል የሐዋሳ ዘጋቢያችን ዮናታን ዘብዲዮስ ነው የተከታተለው።
የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት በተለያዩ ምክንያቶች ምርጫ ካልተካሄደባቸው ክልሎች ጋር መስከረም 20/2014 ዓ.ም ይካሄዳል ተብሎ የሚጠበቀው የደቡብ ምዕራብ ኢትዮጵያ ህዝቦች የክልልነት ውሳኔ ህዝብ ለማካሄድ የሚያስችል ተግባራት መከናወናቸውን የውሳኔ ህዝብ ማስፈጸሚያ ፕሮጀክት ጽህፈት ቤት ስራ አስኪያጅ አቶ ሚትኩ በድሩ አስታውቀዋል።
በአሁኑ ሰዓት ውሳኔ ለማካሄድ ብሔራዊ ምርጫ ቦርድ በኩል ምዝገባው ከሀገራዊ ስድስተኛው ሀገራዊ ምርጫ ጋር ተከናውኗል። መጀመሪያ ሰኔ 14 ሊካሄድ የነበረው በተለያዩ ምክንያቶች ወደ ጳጉሜ 1 ከዚያም ቦርዱ ጳጉሜ 1 ለማካሄድ ያላስቻሉት ሁኔታዎች ስለነበሩ ወደ መስከረም 20/2014 ተሸጋግሯል። በዚህ መሰረት ምዝገባው በቦርዱ በኩል ተካሂዷል። ህዝቡ በቂ መረጃ እንዲኖረው ለማድረግ ተሞክሯል። በፕሮጀክት ጽህፈት ቤታችን በኩል ለምሳሌ ሰው በእውቀት ላይ ተመሰረተ ውሳኔ መወሰን እንዲችል በቂ ዝግጅት ተደርጎ ሰነድ ተዘጋጅቶ እስከ ቀበሌ ህብረተሰቡ እንዲወያይ ተደርጓል።
ከፋ፣ ሸካም፣ ቤንች ሸኮ፣ ዳውሮ፣ ደቡብ ኦሞና ኮንታ ልዩ ወረዳ ምርጫው የሚካሄድባቸው ቦታዎች ናቸው። አቶ ሚቲኮ ምርጫውን ለማካሄድ የተጠባበቁ መሆናቸውና አከናውነናል ያሏቸውንም ተግባራት ዘርዝረዋል።
በአዲስ ክልል ሊደራጅ ህዝበ ውሳኔ እንዲደራጅለት የጠየቀው አካባቢ በርካታ ብሔረሰቦች የሚገኙበት ብዙሃነት የሚንጸባረቅበት አካባቢ እንደመሆኑ መጠን እዚህ አካባቢ ያሉ ብሔረሰቦች ያላቸው መስተጋብር ከዚህ በፊት የነበረው ቀደምት ታሪክ በአጋጣሚ እዚህ አካባቢ ለመደራጀት የሚጠየቁ አካባቢዎች ከሰባ 80 ዓመት በላይ በቀደምት ስርዓቶች አብረው ኖረው ያውቃሉ። ንጉሥ ኃይለ ሥላሴ ጊዜ ከዚያም በደርግ አስተዳደር እስከ 1981 አብረው በመኖር ለረጅም ጊዜ የአብሮነት ታሪክ ያላቸው ጠንካራ የህዝብ ትስስርና መስተጋብር ያላቸው አካባቢዎች ናቸውና ስለዚህ ይሄ አሁን ወደ ደቡብ ክልል ከተጠቃለሉ ካለፉት 30 ዓመታት ወዲህ ቢሆን በደቡብ ክልል አብረው የኖሩ የቆዩ አካባቢዎች ናቸው። ስለዚህ በፊት የነበረው አንድነት፣ መስተጋብሩ፣ ትስስሩ ምን ይመስላል? ምን የተፈጥሮ ጸጋዎችና እድሎች አሏቸው? አብሮ ቢሆኑ ምን ጥቅሞችና ጉዳቶች አሏቸው? ያጋጥሟቸዋል የሚሉ ነገሮችን ለይተው በሰነድ መልክ ተዘጋጅተው እስከ ቀበሌ ድረስ በመዋቅሮቹ አማካይነት ውይይት ተደርጓል። የተለያዩ ምሁራንና የፖለቲካ ፓርቲ ተወካዮችን የገጽ ለገጽ ውይይት እንዲያደርጉ እንዲከራከሩ በማድረግ ለህዝብ ተገቢ መልእክት ያላቸውን እይታ እንዲያጋሩ ለማድረግ ተሞክሯል።
መራጭ ህዝብ በቂ ግንዛቤ እንዲኖረውም ተደርጓልም ብሏል።
እንግዲህ ህዝቡ የተሻለ ግንዛቤ ይዟል ማለት ይቻላል። በአሁኑ ሰዓትም በየመዋቅሮቹ ይኸው መረጃ እየተሰጠ ነው ያለውና ህዝቡ በቂ መረጃ አለው። አሁን የቀረው እንግዲህ ህዝቡ ይጠቅመኛል ካለ አብሮነትን፣ ካልሆነ ደግሞ ባለ አሁን ባለው እንቀጥላለን የሚለውን አማራጮችን ሊመርጥ ይችላል።
በክልል ለመደራጀት የሚያስችል ድምጽ ከተገኘና ክልሉ ከተዋቀረ በኋላ ህዝቡ ያገኛል ያሉትንም ጥቅሞች አብራርተዋል።
የክልል ጥያቄ ረዥም ጊዜ የቆየ ነው። አንዳንድ አካባቢዎች ከአስር ዓመት በላይ በክልል ለመደራጀት ጠይቀዋል። ገፊ ምክንያቶች አንዱ ያው ፍትሐዊ የልማት ተጠያቂነት፣ የቦታ ርቀት የመሳሰሉ ምክንያቶች ሊጠቀሱ ይችላሉ እና በአንድ አካባቢ በመደራጀት አንዱ ህዝቡ ተስፋ የሚያደርገው ልማት ረገድ ወደኋላ የቀረበትን ለማካካስ ይጠቅ፣ ሁለተኛ የአስተዳደር አገልግሎትን በቅርብ ርቀት ያገኛል፣ የከተሞች ልማትን ያፋጥናል። ህዝቡ የበለጠ በአካባቢው የልማት ተደራሽነትን የመልካም አስተዳደር አገልግሎትን ማግኘት እንዲችል ያስችለዋል እና ከዚህ አኳያ በክልል ቢደራጅ የበለጠ ጠቃሚ ይሆናል። በሌላ መልኩ ደግሞ አካባቢው በተፈጥሮ ሀብት የታደለ ሆኖ በዚያ ልክ ያላደገ ነው። ስለዚህ አሁን የአስተዳደር መዋቅርን አገልግሎትን በቅርብ ርቀት በሚያገኝበት ጊዜ በተሻለ ሁኔታ እነዚህ የተፈጥሮ ሀብቶችንም ሆነ ሌሎች ግብዓቶችን በመጨመር አካባቢውን በፈጣን ሁኔታ ለማሳደግና የሚታየውን የልማት ክፍተት ወይም ኋላ ቀርነትን በመፍታት የተሻለ የእድገት ደረጃ እንዲመዘግብ ወይም ወደ ተሻለ የእድገት ደረጃ ላይ እንዲደርስ ለማድረግ ያስችላል ተብሎ ይታሰባል።
በክልል ምስረታ ሂደትና በኋላ የግጭት መንስኤ ይሆናል ተብሎ የሚሰጋው የማዕከል ወይም የዋና ከተማ ጉዳይ እንዴት ለመፍታት እንዳቀዱ የተጠየቁት አቶ ምትኩ የሚከተለውን ተናግሯል።
አሁን ማዕከል አልተመረጠም። ነገር ግን የእኛን ፕሮጀክት በበላይነት የሚመራ ደቡብ ክልል መንግስት የተቋቋመ የደቡብ ምዕራብ ክልል አደራጃቢ ኮሚቴ አለ፣ ስራ አስፈጻሚ ያለው ይህን የሚመራ ይሄ አብይ ኮሚቴ የእኛ መቋቋሚያ ደንብንም ጭምር አዘጋጅተው ለክልሉ መንግስት ያቀረበበት የስራ ቢጋር አለው። በዚያ ላይ በግልጽ እንደተቀመጠው አዲሱ ክልል ከአንድ በላይ ማዕከላት ይኖሩታል። ሁለት ሊኖሩ ይችላል፣ ሶስት ሊኖሩት ይችላልና የዓለም አቀፍ ተሞክሮ እየተጠና ነው ያለው።
የክልሎችን ቁጥር ማብዛት የኢትዮጵያን አንድነት ከማጎልበት ይልቅ ክፍል ያመጣል እየተባለ የሚቀርበውን ወቀሳ አቶ ምትኩ አጣጥለውታል።
ብዙሃነትን አንድ አድርጎ በመስማማት በመፈለግ በመፈቃቀድ አብሮ ለመደራጀት ጥያቄ አቅርቦ የመጣ አካባቢ ነው። ይሄ እንዲያውም ለሌላው አካባቢ ጥሩ ተምሳሌት የሚሆን ክልል ይሆናል ብለን እናስባለን። ብዙሃነትን የያዘ በጂኦግራፊም ማለት ይቻላል 13 የሚሆኑ ብሔረሰቦች አሉ። ሌሎች እንዲሁም ከሌላ አካባቢ የመጡ የኢትዮጵያውያን ዜጎች እዚህ አካባቢ በስፋት የሚኖሩበት አካባቢ ነው። እነዚህ አንድ ላይ ሲኖሩ እንዲያውም ለሌላ ክልል ለሌሎች አካባቢዎች ሁሉ ተምሳሌት የሚሆን የአብሮነት ተምሳሌት ሊሆን የሚችል ክልል እንጂ ለኢትዮጵያ ስጋት የሚሆን ክልል ይሆናል ብለን በግሌ እንደዛ ብዬ አላስብም።
ህዝበ ውሳኔ ከተካሄደ በኋላና በክልል የመደራጀት ድምፅ አሸናፊ ከሆነ ከምርጫው በኋላ ይከናወናል ስላሉትም ተግባራት ተናግሯል።
ህዝበ ውሳኔውን ተከትሎ ደቡብ ምዕራብ ህዝቦች አዲስ ክልል ሆኖ የሚወጣ ከሆነ በርካታ ሰነዶችን የማዘጋጀት ለምሳሌ ህገ መንግስት ማዘጋጀትና በህዝብ ውይይት እንዲጸድቅ የማድረግ ለአዲሱ ክልል የልማት ፍኖተ ካርታ ማዘጋጀት እንዲሁም ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ይህ አካባቢ አዲስ ክልል ሆኖ የሚወጣ ከሆነ የሀብትና ንብረት ክፍፍል ወይም ኤግዚት የምንለውን ህጉን በጠበቀ መልክ እንዲከናወን የማድረግ ስራዎችን ከንብረትና ህዝብ ቆጠራ ጀምሮ የህግ ማዕቀፍ እንዲዘጋጅ የማድረግ ስራዎችን በመስራት ይሄ እንዲፈጸም የማድረግ ስራዎች ከዚህ ውሳኔ በኋላ የሚጠብቁን ይሆናል።
ለውሳኔ ህዝብ ከ1.3 ሚሊዮን በላይ ህዝብ የተመዘገበ ሲሆን ግማሹ ሴቶች ናቸው። ክልሉ የሚመሰረት ከሆነም ከ3.4 ሚሊዮን በላይ ህዝብ ይኖረዋል ተብሎም ይጠበቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን እናመሰግናለሁ ለዛሬው ዲሞክራሲ በተግባር ቅንብሩ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። ተከታዩ አሜሪካና ህዝቧ። በኒውዮርክ ሃርለም ሰፈር ነዋሪ ትውልደ ሴራሊዮኑ አሜሪካዊ የውሾች ጸጉር አስተካካይ ብራያን ቴይለር በሚኖርባት ኒውዮርክ ከተማ የሃርለሙ ጸጉር አስተካካይ ተብሎ ይታወቃል ሲል ይንደረደራል አሜሪካና ህዝቧ ለምሽቱ በያዘው ቅንብር። ኮቪድ-19 ከገባ ወዲህ እርሱ የተሰማራበት የሥራ ንግድ አስፈላጊ ካልሆኑት የንግድ መስኮች መካከል የሚፈረጅ በመሆኑ ወደ 80% የሚሆኑት ደንበኞች አጥተዋል። ብራያን ሞኝ ነው እንዴ ታዲያ ሥራውን እንዲቀጥል ዘዴ ቀይሷል ይላል። በመቀጠልም በዚያው አገር አቀፍ ንቅናቄ አበረታቷል ይለናል ኤሌና ውልፍ ለአሜሪካ ድምፅ ያጠናቀረችው ይህ ዘገባ። ቆንጅታየ ለዛሬው አሜሪካና ህዝቧ እንዲህ አሰናድተዋለች።
ኮቪድ-19 የአገሪቱን እንቅስቃሴ ዝግትግት አድርጎ በነበረባቸው አያሌ ወራት በርካቶች ጸጉራቸውን ምን እንደሚያደርጉት እንዴት እንደሚያስተካክሉ መከራ ሆኖባቸው ነበር። ውሾች የሚያሳድጉ ሰዎች ደግሞ እንዴት እንደተቸገሩ ይናገራሉ። የሃርለም ነዋሪው ፔድሮ ሆሊውድ አንዱ ናቸው። እንዲህ ሲሉ ችግራቸውን ያስታውሳሉ።
በወረርሽኙ ጊዜ ራሴ የነበርኩ ጸጉሯ ሲያድግ የምቆርጠው በተቻለኝ መጠን በደንብ ለመቁረጥ ሞክሬያለሁ። ከአማዞን በገዛሁት ማስተካከያ ነበር የምቆርጠው፣ ግን ምንም ቢሆን እንደ ጸጉር ቆራጩ ቤት አይሆንም።
ስቴፈኒና ሉዊስም የሃርለም ነዋሪዎች ናቸው። እነሱም እንዴት ተቸግረው እንደነበረ እንደሚከተለው ይገልጻሉ።
በቃ ዝም ብለን በመቀስ መቁረጥ ብቻ ነው። ለማሳጠር ያህል እንጂ ለማሳመር አልሞከርንም።
ሃርለም አካባቢ በሚኖሩ ውሾች ያሏቸው ሰዎች ዘንድ ታዲያ በሙያው እንደሰለጠነው የውሾች ጸጉር አስተካካይ እንደ ብራያን ቴይለር ታዋቂነትን ያተረፈ አልነበረም። ብራያን በወረርሽኙ ምክንያት እንቅስቃሴዎች ተገድበውና የንግድ ድርጅቶች ተዘግተው በከረሙባቸው ወራት በደማቅ ቀለሞች ያሸበረቀውን ሽርጡን ለብሶ ሲያበቃ በሚያሽከረክራት ልዩ ቫን በየሰፈሩ እየተዘዋወረ ውሾችን በመውሰድ ጸጉር ማስተካከሉን ቀጥሎ ቆይቷል።
That's Bean, that's Kayla, that's Ranger, that's Hamilton, that's Sky.
ይችኛዋ ቢን፣ እቺ ደግሞ ኬላ ነች። ይሄ ደግሞ ሬንጀር፣ ይሄኛው ሃሚልተን፣ ይቺ ደግሞ ስካይ ነች። ብራያን ቴይለር እባላለሁ። ብዙ ሰው የሚያውቀኝ ግን የሃርለሙ የውሾች አባት በሚለው ስም ነው። ምክንያቱም ባለፉት 10 ዓመታት የ10,000 ውሾች ጸጉር አሳምሬ ያለው የማህበረሰቡን ውሾች ስንከባከብ ቆይቻለሁ።
ብራያን ቴይለር የውሾቹን ባለቤቶች ወላጆቻቸው ሲል ነው የሚጠራቸው። የራሱን መኖሪያ ቤት ደግሞ ዴይ ኬር፣ መዋዕለ ውሻ ብሎ ነው የሚጠራው።
This is supposed to be my kitchen when I was a dog. They have cubbies.
ይሄ ክፍል እንግዲህ የምግብ ማብሰያ ክፍሌ ነበር። አሁን የውሾቹ ክፍል ሆኗል። ይሄ ደግሞ ሲመጡ እቃዎች የሚቀመጥበት ቦታ ነው።
በኮቪድ-19 ምክንያት እንቅስቃሴዎች ተዘግተው በነበሩበት ወቅት ብራያን ስራው በጣም ተቀዛቅዞበት ነበር። ይሁን እንጂ ደንበኞቼ ይረዱኝ ነበር፣ የገንዘብ ስጦታ በካርድም ይሰጡኝ ነበር በማለት አስታውሶ ያመሰግናል። ከደንበኞቼ በማገኘው እርዳታም ለአገልግሎቴ ለመክፈል የማይችሉ ደንበኞቼን እረዳበታለሁ። በመኪናዬ እየተዘዋወርኩ በኮቪድ ምክንያት በጣም የኢኮኖሚ አቅማቸው ተመቶባቸው የተጎዱ ደንበኞቼ ያሉበት ድረስ እየሄድኩ የውሾቻቸውን ጸጉር እቆርጥላቸዋለሁ። እንደዚያ ነው የቆየሁት ይላል። ብራያን ለተንቀሳቃሽ የውሾች ጸጉር ቆራጭ አገልግሎቱ በተዘጋጀው የገንዘብ እርዳታ ጎፈንድሚ ገጽ ላይም ሌላም ሰፈር እየሄደ አገልግሎቱን እንዲጀምር አስችሎታል። የሴራሊዮን ተወላጁ ብራያን ውሻ በጣም እንደሚወድ፣ ነገር ግን ልጅ ሆኖ ውሻ ማሳደግ በቤተሰቡ እንዳልተፈቀደለት ያስታውሳል።
It's part of our Muslim religion that dogs are inside. So when I came here around 15 my younger brother and I we rescued it.
በእስልምና እምነታችን መሰረት ውሻ ቤት ውስጥ ማስገባት አይፈቀድም። እዚህ አገር በ15 ዓመቴ ስመጣ እኔ እና ታናሽ ወንድሜ አንድ ውሻ አግኝተን አመጣን እና 3 ሳምንት እናቴ ቤት ምድር ቤት ውስጥ አስቀመጥነው። እናቴ ሸተታት እና አወቀችብን። አውጥተን ሌላ ቦታ ፈልገን መውሰድ ተገደድን። ከዚያን ጊዜ ጀምሮ ቆይ ልደግ ብቻ እኔ ነኝ የማውቀው እንደፈለኩ ውሻ ያላሳደግኩ እንደሆነ ያልኩ ይመስለኛል።
እናቴ የምትፈልገው ኮሌጅ ገብቼ ተምሬ የባንክ ባለሙያ እንድሆን ነበር የሚለው ብራያን፣ እኔ ግን የውሾች ጸጉር አስተካካይነት ማሰልጠኛ ትምህርት ቤት ገብቼ ተማርኩና የራሴን ድርጅት ከፍቼ በደንብ የተሳካ ስራ እየሰራሁ ነው ይላል። The Harlem Doggy Day Spa ይባላል የውሾች ማሳመሪያና እንክብካቤ ድርጅቱ።
Grooming business across America is super successful because
ውሾች ማሳመሪያ የንግድ ስራ በአሜሪካ በጠቅላላ በጣም የሚያዋጣ ስራ ነው። ምክንያቱም ከ100 ሚሊዮን በላይ ውሾችና ድመቶች አሉ። ለዚህ ሁሉ በሚበቃ ቁጥር ስራው ገና አልተስፋፋም። ስለዚህ እኛም አንድ ቀን በዚህ ኢንዱስትሪ ውስጥ አፍሪካ አሜሪካውያን ያለንን ድርሻ ማስተዋወቃችንን እንቀጥላለን ብዬ ተስፋ አደርጋለሁ።
በኮቪድ-19 ወረርሽኝ መሃል ስራዬን ለመቀጠል በመቻሌ ደስተኛ ነኝ። አሁን ደግሞ የንግድ እንቅስቃሴው መከፈቱ አስደስቶኛል ይላል የሴራሊዮን ተወላጁ ብራያን ቴይለር።
ቆንጅትን ለአሜሪካና ህዝቧ ሳምንታዊ ፕሮግራሙ አመሰግናለሁ። አድማጮች፣ በድጋሚ ልዩ ማሳሰቢያ፣
የሳተላይት ስርጭት መስመር ለውጥ መልእክት።
የአሜሪካ ድምፅ ወደ ኢትዮሳት እየተሸጋገረ ነው።
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን፣ የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ
ከሰኞ መስከረም 10/2014 ዓ.ም ጀምሮ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን፣ የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ
በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
ቪኦኤ ጋቢናም ኢትዮሳት ላይ ይገኛል።
በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት
የቨርቹዋል ቻናል ሲስተም መለያ ቁጥሮች
ለኢትዮጵያ፣ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
6230
ለሶማሊያ
6231
ለኬንያ
6232
ለቪኦኤ 24 ተከታታዮች
6233
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
6229 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
መልካም አዲስ አመት። የአሜሪካ ድምጽ ቪኦኤ።
አድማጮች፣ ራዲዮ በቴሌቪዥን ስርጭታችንን እድሉ ያላችሁ ተከታተሉ። አሁን ወደ ተከታዩ ሳምንታዊ ቅንብር ልወስዳችሁ። ሴቶችና ቤተሰብ። በጋምቤላ ክልል ውስጥ በሴቶች ላይ አሉታዊ ተጽዕኖ የሚያሳድሩ ባህላዊና ልማዳዊ ድርጊቶችን ለይቶ ማውጣት ይረዳል ያለውን ፈጣን የዳሰሳ ጥናት በቅርቡ ማካሄዱን የኢትዮጵያ ሕግ ባለሙያዎች ማህበር ሴቶች ማህበር አሳውቋል። ጥናቱ የተደረገው በአኝዋክ፣ በኒውዮር ማጃንግና በአፖ ጎሳዎች ውስጥ መሆኑም ተገልጧል። የአራቱ ጎሳዎች ሴቶች እንደ ንብረት እንደሚቆጠሩ፣ በየዕለቱም በባሎቻቸው እንደሚገረፉ፣ ትዳር ለመመስረት የሚሹ ወንዶች ሴቶቻቸውን እንደ ጥሎሽ እንደሚለዋወጡና ሌሎችም በሴቶች ላይ በደልና ጫና የሚያሳድሩ ልማዶች እንዳሉ ጥናቱ ማሳየት ነው የተገለጸው። ኤደን ገርመው አጥኚዋን ህብረት አባሆይንና አንዲት የአኝዋ ጎሳ አባል እናት እንዲሁም በጥሎሽ ምክንያት ከፍተኛ ዕዳ ውስጥ መግባቱ የሚናገር ወጣት አነጋግራ ተከታዩን አቀናብራለች።
ወይዘሮ ሃና ኦመድ ክዎት የጋምቤላ ክልል ነዋሪ በሙያቸው ነርስ ናቸው። የአኝዋ ጎሳ አባል የሆኑት ወይዘሮ ሃና የ12 ዓመት ልጅ እናት ሲሆኑ ትዳራቸውንም ከፈቱ 10 ዓመት ሆኗቸዋል። ወይዘሮ ሃና ከባለቤታቸው ጋር የተፋቱበት ምክንያት እንዲህ ያስረዳሉ።
እሱ ደግሞ አድሮ ሲመጣ በጠዋት ይመጣና ክፈች ይለኛል በሩ ማለት ነው። ከዛ ይከፍትለታለሁ ሁልጊዜ። ከዛ አንድ ቀን መጥቶ ክፈች ያለኝ፣ እኔ ደግሞ ሰሎት ላይ ለነበርኩኝ ያኔ ክፈች ያለኝ። እኔ ስለቆየው በጣም አበዛሽ ምናምን አለኝና ሰደበኝ። ተጣላን እና እኔ ሞኛ ረከኝ እንደውል ግዜ ዝም ምለው አልኩኝና ከዛ ተጣላን። ከዛ ራሽ ደግሞ በጣም እንትን የተናደድኩበት ምክንያት እሱ ሚስት ይፈልጋል ወይ ሴቶች ይፈልጋል እና እነሱ ደግሞ ይሰድቡኛል። እሷ እኮ ፋራ ነች፣ እኔ ስለማልጠጣ ጫት ስለማልቀም ፋራ ናት ይሉኛል። ምክንያቱም አልዞርም አቤት ነው የምሆነው። እዛ በጣም የሚሰድቡኝ እና ሌሎች ሴቶች ከሚሰድቡኝ ከእሱ ጋር ብፋታ ነው የሚሻለኝ አልኩ። ቤተሰቦቹ ደግሞ የሚስጠራወቁና እንዴት ዝም አልሽ እስከ ዛሬ አሉ። ደግሞ ችግር ስለማልፈልግ ለዛ ነው ዝም ያልኩኝ። ዛሬ ደግሞ ተናድጄ ለምንድን ነው የሚሰድብኝ? ከዛ ክስተ ደግሞ ተናዳ እንደዚህ ከሆነ ለምንድን ነው ማትፋቱ አለች እኮ። ከዛ አንቺ በቃ ተስፋ አትቆርጭም እንዲህ አለችኝ አክስቴ ማለት ተናዳ ማለት ያባት። ከዛ ደግሞ የእናቴ እህት አለች እና እሷ እኮ ተስፋ መቆረጥ አትችልም፣ ምክንያቱም እሱ ነው ራሱ መጥቶ የጠየቃት ያን እና እሱ አሳቡ ይጠይቅ መጀመሪያ። እሱ ደግሞ አልፈልጋትም ካለ እኛ እንትን መወሰን እንችላለን። ከዛ እሱ ሲጠየቅ ምንም አልተናገርም ዝም አለ። ከዛ ወንድሜ ደግሞ እንደዛ ከሆነ በቃ ይተ ይወስዳታል፣ አንተ ደግሞ እንደምትፈልጋት ከሆነ እና ብሎ ነው የወሰደኝ።
በዚህ መልኩ ጋብቻቸው የተጠናቀቀው ወይዘሮ ሀና ለመፋታትም ቢሆን ውሳኔው የኔ አልነበረም ይላሉ። ከፍቺ በኋላ ምንም አይነት ገንዘብ ሳይኖራቸው ነበር ወደ ቤታቸው የተመለሱት። እሳቸው በግላቸው የሚያግዟቸውና የሚረዷቸው አማቾች እንዳሏቸው፣ ነገር ግን በጋምቤላ ይሄ ነገር እጅግ የተለመደ መሆኑና ሴቶች ልጆችም በባላቸው እንደሚደበደቡም ይናገራሉ።
የማውቀው አንድ ቤት ደግሞ መኖር ከጀመሩ በኋላ እሱ ደግሞ ይጠጣል። አርፍዶ ነው የሚገባ፣ ሌሊት ላይ ነው የሚገባ። እሷ ደግሞ አንድ ነገር ከተናገረች በጣም ነው የሚገርፋት። ተለመደ ነገር።
በቅርብ ጊዜ በኢትዮጵያ የህግ ባለሙያ ሴቶች ማህበር ዩላ በአኟ ኑዌር፣ መዠንግና ኦፓ ጎሳዎች ውስጥ ባሉ ሴቶች ላይ የሰራው ፈጣን የዳሰሳ ጥናት ይሄው የወይዘሮ ሀና የህይወት ተሞክሮ በጋምቤላ እጅግ የተለመደ መሆኑን ያመላክታል። የጥናቱ አቅራቢ ህብረት አባሆይ ያለው ችግር ይሄ ብቻ ሳይሆን ያላቻ ጋብቻ፣ የሴቶች ግርፋት፣ ሴቶች ትምህርት ቤትና ሌሎች መሰረታዊ አገልግሎቶችን እንዳይጠቀሙ እንደሚከለከሉና ተደራራቢ ችግሮችም እንዳሉባቸው ይናገራሉ።
የጥናቱ ግኝቶችን በስድስት ርዕሶች መመልከት ይቻላል። አንደኛ የጥዋት ጾታዊ ክፍፍልን የተገኘ ግኝት አለ። አገልግሎቶችን ከመጠቀም አንጻር ሴቶችና ወንዶች ምን ያህል ይጠቀማሉ የሚለውን ለመመልከት ሞክሯል። ከዛም ሌላ ደግሞ በጥዋት ጾታ ዙሪያ የተዛቡ አድሯዊ ልምዶችን፣ የተዛቡ አመለካከቶች ደግሞ የማስቀጠል ያለው አመለካከት ማስተሳሰብ ራሱ ምን ይመስላል የሚለውንም ለማሳየት ሞክሯል። ከዛ ሌላ ከቤተሰብ ጀምሮ በውሳኔ ሰጭነት ሂደት ውስጥ ያላቸው ተሳትፎ ምን ይመስላል፣ በራሳቸው ህይወትና እንዲሁም ደግሞ በንብረት ሀብት ላይ የመጠቀም የመቆጣጠር የመወሰን ስልጣናቸው ምን ይመስላል፣ የህጎቹ አፈጣጠምና ክፍተቶች ውስጥ ምንድን ናቸው የሚለው ለማየት የሞከረና በእነዚህ ዙሪያ ክፍተቶችን እያመላከተ ነው።
በኢውላ የተሰራው ጥናት በአራቱ ጎሳዎች ውስጥ ሴቶች ከሰውነት ይልቅ የንብረትነት ሚና እንዳላቸው ያመላከተ መሆኑን ህብረት አባሆይ ይገልጻሉ። ለዚህ ደግሞ የጥሎሽ ባህሉን እንደ ምሳሌ ያነሱታል።
በዋጋ ስትመጣ ጥሎሽ የጣለባት ስለሆነ እነሱ እንደሚገልጹት እንደ አንድ ንብረት አድርጎ ይወስዳል። ስለዚህ የመጀመሪያ ሮባ መውለድ አለባት ነው። ስለምን ያህል ጊዜ መውለድ አለባት የሚለው የወንድ የመወሰን ስልጣን ያለው ሴትዮዋ፣ በዚህ ረገድ ምንም አይነት ስልጣን አይኖራትም። ከዚህ ጋር ተያይዞ ለምሳሌ መውለድ ማችል ቢሆን ጥሎሹን እንድትመልስ ቤተሰቦቿ እንዲመልስ እና ሰው ቤተሰቡ እንድትመለስ የሚደረግበት ልማች እንዳለም አይደንቲፋይ ተደርጓል። ከዛ ሌላ ለምሳሌ የወሊድ መቆጣጠሪያ ወስዳ ስትገኝ የምትገረፍበት ሁኔታ እንዳለም ያሳያል።
ይሄ የጥሎሽ ባህል ታዲያ ወንዶችንም ፈተና ውስጥ እንደከተተ የሚናገረው የማህበረሰብ ባህል አጥኚና መምህር የሆነው ላንጌ ናይላ ኦመድ ነው። ተማሪ ያለ ያፈቀራት ሴት ስላረገዘችበት እንደተጋቡ ገልጾ፣ ነገር ግን በባህሉ መሰረት እስከ 40,000 ብር ድረስ የመክፈል አቅም ስለሌለው እሱና ቤተሰቦቹ በተደጋጋሚ እዳ ውስጥ ገብተናል ይላል።
ባለቤቴ ከልጄ ጋር ሁና እኔ ቤተሰቦች ጋር ነበረች። የምሰጣት ምንም አይነት ነገር አልነበረኝም። ቤተሰቦቼም ራሳቸውን ከማስተዳደር ውጪ የሚበቃ ምንም ነገር አልነበራቸውም። እሷ ከእኔ ቤተሰቦችና አንዳንዴም ከራሷ ቤተሰቦች እየጠየቀች ነበረ የምትኖረው። እኔ ዩኒቨርሲቲ እየተማርኩ በድጋሚ ቀሪውን የጥሎሹን ገንዘብ አምጡ ብለው ጠየቁ። ያኔ በጣም ነበር የተረበሽኩት። ቤተሰቦቼም ተበድረው 5,550 ብር ሰጧቸው።
ላንጌ ታዲያ ሴቶችን የመለዋወጥ ባህል እንዳለም ይናገራል።
In a condition where the man who marries a girl have no anything to say.
አንድ ወንድ ማግባት ከፈለገና ለጥሎሽ የሚከፍለው ከሌለው ቤት ውስጥ ያለችውን እህቱን ለሀብታም ወንድ ወስዶ በመስጠት ለራሱ ሚስት ያመጣል። ይህ ስርዓት ባኛዋ ቋንቋ ቢል ይሰኛል። ባኛዋ ባህል እህት ካለሽ በጣም ሀብታም ነሽ፣ ምክንያቱም በእነሱ ጥሎሽ ብዙ ገንዘብ ስለሚገኝ እነሱ እንደ ሀብት ነው የሚቆጠሩት።
የኢትዮጵያ የህግ ባለሙያ ሴቶች ማህበር ባደረገው የዳሰሳ ጥናት በጋምቤላ የቤተሰብ ህግ መሻሻል እንዲሁም በሴቶች መብት ዙሪያ ለህብረተሰቡ ግንዛቤ የማስጨበጥ ሰፊ ስራ ሊሰራ እንደሚገባ ካስቀመጣቸው ምክረ ሀሳቦች መካከል ከብዙ በጥቂቱ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ሄደን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የፕሬዝደንት ጆ ባይደን የአየር ንብረት ልዩ ልዑክ ጆን ኬሪ በቅርቡ በቶኪዮ ባደረጉት ጉብኝታቸው ሁለቱ አገሮች የአየር ንብረት ለውጥን አስመልክቶ ስለሚያደርጉት ጥረት ተወያይተዋል ይላል ርዕሰ አንቀጹ ጽሑፉን ሲጀምር። ዩናይትድ ስቴትስ ከቻይና ቀጥላ ሁለተኛው የአረንጓዴው ጋዝ አመንጪ ስትሆን ጃፓን ሰባተኛዋ ናት ያለው ርዕስ አንቀጽ ጃፓን በሚቀጥሉት 30 ዓመታት ውስጥ በርካታ ቅዶቿን ለማሳካት ተልማለች ብሏል። የዩናይትድ ስቴትስ የአየር ንብረት ለውጥ ልዩ ልዑክ ጆን ኬሪ እንዲህ ይላሉ።
ጃፓን ጠንከር ያሉ አንዳንድ ውሳኔዎችን አሳልፋለች። በሚቀጥሉት 10 ዓመታት ውስጥ ከምታስወግደው ጋዝ ውስጥ ከ45 እስከ 50 በመቶ የሚሆነውን በመቀነስ በ2050 ዓመተ ምህረት ወደ ዜሮ ለማውረድ ወሳኝ እርምጃዎችን ወስዳለች።
ርዕሰ አንቀጹ በመቀጠል ዩናይትድ ስቴትስ እና ጃፓን ትብብራቸውን በታዳሽ ኃይል ካርቦን አምቆ በመያዝና ኢንዱስትሪዎችን ከካርቦን ዳይኦክሳይድ ብክለት ነጻ የማድረግ ፈጠራ ላይ በጋራ ለመስራት ተስማምተዋል ብሏል። ሁለቱም አገሮች እንደ አውሮፓ አቆጣጠር በ2021 ለዓለም አቀፍ የከሰል ኃይል አመንጪዎች የሚያደርጉትን አዲስ ድጋፍ ለማቆም ተስማምተዋል ሲልም አስታውቋል። የበለጸጉ አገሮች ታዳጊ አገሮች የአየር ንብረትን ለመጠበቅ የሚያደርጉትን ጥረት ለመደገፍ በየዓመቱ ለመለገስ ቃል ለገቡት 100 ቢሊዮን ዶላር ላይ ሁለቱም አገሮች የየራሳቸውን ድርሻ ለመወጣት ተስማምተዋል በማለት ያስረዳል። በመቀጠልም ዩናይትድ ስቴትስና ጃፓን ይህን ወሳኝ አቋም የአስርት ዓመታት የአየር ንብረት ለውጥ ውሳኔ እንዲሆን ቁርጠኞች ሆነዋል ሲል የሁለቱን አገሮች አቋም ይገልጻል። በመጨረሻም የአየር ንብረት ልዩ ልዑክ ጆን ኬሪ የጃፓንን የከባቢ ሚኒስትር ሺንጂሮ ካዩዚሚን በአሜሪካ ስም አመስግነዋል ሲል ርዕስ አንቀጹ እንደሚከተለው ጠቅሷቸዋል።
በጃፓንና በዩናይትድ ስቴትስ መካከል ስላለው ጠንካራ ግንኙነት እናመሰግናለን። በአየር ንብረት ለውጥ የተከሰተውን ቀውስ ለማስወገድ ላደረጋችሁት ትብብር በጣም አመስጋኞች ነን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችንን ከማገባደዳችን በፊት ለሳምንቱ አጋማሽ አንድ ሌላ የመዝናኛ ዜማ ለመጋበዝ እድል ያገኘን ይመስላል። ጉሳዬ ተስፋዬ ነው ድምፃዊው።
And the clouds and I
የጎሳይን ምርጥ ዜማ ሰዓታችን የፈቀደ ይህንኑ ያህል ብቻ ይመስላል። አድማጮች፣ ለረቡዕ ምሽት ያዘጋጀነውን በዚሁ አበቃን። ያስተናግድኳቸው አሉላ ከበደ ከሌሎች ባልደረቦች ጋር በዚሁ እሰናበታለሁ። ነገ እንገናኝ። ደህና ደሩ። Thank you.